አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አርማጮቻችን እንደምሰምታችኋል ይያልን የተለመደውን የዘውትራክ ፕሮ ሰላምታችን ያስቀደምን የዛሬ ጥቅምት 23 ቀን 2012 ዓ.ም ወይንም እንደ አውሮፓውያን አቆጣጠር የኖቬምበር 3 2019 ቀንብራችን ዘን ቀርበናል። ወደ ለቱ ስጭታይ ስንመለስ ደግሞ በቅድሚያ ከኢትዮጵያነት ሬዲዮ እየተዘጋጀ የሚቀርበው ከታሪክ ማደር ይስተናገዳል። በመከተልም አንድ ግጥም ይነበባል። በኖርዌይ ስለሚዘጋጀው ሰላማዊ ሰፋ ስምክቶ ባለፈው ሳምንት መደመጥ የጀመረው መልእክት ይቀርባል። ከዚያም አንጽፋለን። የጽሁፉም ርዕስ ዳግማይ አጼ ምኒልክ በዋጅ አስቀሩት ያልተነገረው ያባድላዎች እጅና ጡት የመቁረጥ ያይነ ማፍረጥና አፍንጫ የመፈነን ዘግናይ ታሪክ ይላል። መጨረሻም የኢትዮጵያነት ሬዲዮ መልእክት ከተደመጠ በኋላ ስርጭታችን ይጠናቀቃል። አድማጮቻችን ስርጭታችን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ታሪክ ማህደር እንደምን ሰነበታችሁ ማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽትም የዚህ ክፍለ ጊዜ አባ ገስጥ ራስ አበባ አረጋይ ባበራ ሸምበሬ ዶክተር በ1996 ዓ.ም የተደረሰ መጽሐፍ ምዕራፍ 15 የታሪክ ሽሚያ በሚል ርዕስ ስር የተደረሰ ክፍል አንድ ጽሑፍ ይዘንላችሁ ቀርበናል። በጽሑፉ ውስጥ የምንጠቅሳቸው የዓመት ወይ የዘመን አቆጣጠር የኢትዮጵያን የዘመን አቆጣጠር የተከተሉ መሆናቸውንም እንገልጻለን። አባ ገስጥ ራስ አበባ አረጋይ ባበራ ሸምበሬ ዶክተር ምዕራፍ 15 የታሪክ ሽሚያ ክፍል አንድ። ለነጭ ዘር ክብርና ደህንነት ተጠበቀ ሲል በመስራቅ በኩል የዘመተው የእንግሊዝ ጦር ቀድሞ የአዲስ አበባ ከተማን ለመያዝ ተሽቀዳደመ። ንጉሠ ነገሥቱና አብሯቸው የዘመተው የእንግሊዝ ጦር አዛዥ ኮሎኔል ኦርድ ዊንጌት ቀድመን አዲስ አበባን መግባት የሚገባን እኛ ነን በማለት በካይሮ ተሚገኘው የብሪታንያ ጦር ጠቅላይ አዛዥና ሎንዶን ተሚገኘው ተጦር ሚኒስቴርም ጋር መላላኩን አላቋረጡም። ቀድሞውንም በውስጥ ሴራ ያለበት ጉዳይ በመሆኑ ንጉሠ ነገሥቱ በየመንገዱ እንዲዘገዩ በደብረ ማርቆስም ለአንድ ወር እንዲቆዩ ተደረገ። ራስ አበበም አዲስ አበባን ለመያዝ በሞጆ በኩል አድርገው ሲገሰግሱ በእንግሊዞች ቀዳሚ ጦር መንገድ ላይ ታገዱ። ስለዚህም አምስት ዓመት በፊት በጠላት ማየል ተገደው የለቀቋትን ከተማ በድል አድራጊነት መልሶ በመያዝ ንጉሠ ነገሥቱን በክብር ለመቀበል የነበራቸው ዕቅድ ተጨናገፈ። በዚህ መካከል በምስራቁ ግንባር ጦር አዛዥ በጀነራል ካኒንግሃም እዝ ስር የነበረው ሜጀር ጀነራል ወደረል መጋቢት 28 ቀን 1933 ዓ.ም አዲስ አበባ ገብቶ ስልጣን ከኢጣሊያ ሹማምንት ተረከበ። ተኩለ ቀን በፊት ዩኒየን ጃክ የእንግሊዝ ሰንደቅ ዓላማ በገነተ ልዑለ ቤተ መንግሥት፣ ተኩለ ቀን በኋላ ደግሞ የኢትዮጵያ ሰንደቅ ዓላማ በታላቁ ቤተ መንግሥት ተሰቀለ። ንጉሠ ነገሥቱ ሚያዝያ 22 ቀን 1933 ዓ.ም ከደብረ ማርቆስ ከተማ ተነስተው ወደ አዲስ አበባ ለመጓዝ የቻሉት ይህ የእንግሊዞች ፍላጎት ተተሟላ በኋላ ነበር። ወደ አዲስ አበባ ሲጠጉም አባ ገስጥ ፍቼ ድረስ በመሄድ በሰልፍ ተቀበሏቸው። ጉዞውም ወደ አዲስ አበባ ቀጠለ። ንጉሠ ነገሥቱን ተሚያጅበው ጦር ግንባር ቀዳሚ ሆነው የሚጓዙት አባ ገስጥ የአዲስ አበባ ከተማ በአብዛኛው ተፊታቸው ተንጣሎ ተሚታይበት ተንጦጦ ተራራ ላይ ቆም ብለው ከተማዋን ቁልቁል እየተመለከቱ የተከዙት ስለ ወደፊት እጣቸውም በሐሳብ የናወዙት በዛን ጊዜ ነበር። የአዲስ አበባ ከተማ ድምቀትና የኑሮ መሠረት ሆነው የንግድ እንቅስቃሴ ባስገኘው زور تلقونا تنشو هبتامونا دهو إتوبياويونا كبهر مادو مدتو بميقا نانجبات عرادة لاي هينا تشون تكلو سالنبر ويا دي ساببا ويا رادة هوي هبرم دسو ينافقالوي يمي لو قتم تزيالات شو بارادة زبنيا لكنت ودا غلق قلوبات عدي سابا بدل لما ملس بمبكاتات شو أبا قصت كفتان يدستا تسمتوا الشوال جن من يدر قال نغوسنا قصتو كيم يزو بنيهون يمي السقات تمك زبت متتو هلينا تشو تسنك كرام نغوسنا قصتو ويم راس ببارقاي بكدميا أدي سابا انداي قبو انجلي سوچ يتكلاك كالوتنا ينر سطور بكدميا كتمايتو قبتو سلطان تيتاليا شوما منت اندي الركب يادر رقبت مكنات عندم لتاريك شميا على بلزم بزيج افريكاوي تمدر بيتوبيا ينج زر باند امتامت اقزي وست لهول التنيا اقزي بتقور زر تشنفو هج ست انداي بال بماسب سيهون لسور دباو يتسطو شفان هربن يوچو قدمو بيقابو تهاليان وچون يبقى لاتشوال يميل نبر تاريخ راسون دقما انداي بال لما درق انجلي سوچ بيتروم يوچ دقاف بينو ربتم قلو دلو يتوبيا هزب مهنو يما يكاد حقنو يتوبيا لهول التنيا قزي يكاد موطلاتوان ايطاليان دل ادرقا نسانتن مكاداجتوا تاريخ كفتان ياسفرانا سفي مراف يسطو قداي مهنو هالكرم سلزي هي تاريخ شمياو زلاك النتزال نبرو عندونا توتوهنا نقوسنا قستو قوشام وست اوميد لالاي تر اسراهو لتكن اسراستي متو سلاسا سوستا متمرت يتوبيان سندق علاما بكبر اندي ولبلب بعد الرقوبتكن يتوبيا ينسان نتواج تاوجوال راس ببارقاي يدبر برهنن كتما بميازيور مجمري علي بازوبتم قزي يخي بسرات تدقموال سلزي الجنرال ودرال بنج فرس تكمتو مقابي تايا سمتكن اسراستي متو سلاسا سوستا متمرت عدي سابا مقبات يقدمون يدل بسرات عرقا قطنجي يتوبيان بالا دل النت اللوتو بتاريك رقج نقوسا نقصونا هربن يوش عدي سابا كتما بقبوبت ميازيا هيا سباتكن ينسانت باع المكبرو يتاريك شمياون تلا انديات الابت ادرغوتا يارادا زبن يوالكا ابا قصت ابا بارقاي ودار بن ينته بتسمارو بما قستو مالتم ميازيا هيا سباتكن اسراستين وتو هيا سمتا بتمرت بتلات طور يتازتشو عدي سابا لك بمستامتو بزاوكن بألتا مدهان يعلم يتوبيا نسانت بمرقاقتو بزاك يتقدسة جلت يتفزمون تامرات لما الزكر أسجلوان سلزيه مقابي تايا سمتكن ينجلي ستور عدي سابا مقبات عند أساشنت تقبار سلتكو الترى يتاريك شمياون وديت أقلو تال بدبر برهان لتكي تكنات ولو تادرو بوهالا كتماوننا كواويون يمي تبقنا يمي استدادر شو مادرقو تسراوي توجهات شوم كفيلو تهزاو سفرو ساتتا اندياس كبر تادرقو بوهالا راساب ببارقاي بدن بابكول ودفتشي آمرو سلالي كتما اند سفرو قوهازيون تدرسوت تنقسنا قستو هربنيوچو بمقب اتوت انداي تشقرو يلا كلاتشون ببزو شيخ يمي كوتر غزب تقبلو لسراويتو سيكففلو والو ميازا هيا سدسكن ود سلولتا افاف غسقسو نقسنا قستو دل بتقونا الصفقرما دلس بوهنا فورد اوتوبيل تميجر جنرال كانينغهام غار هناو ينجليزن طور غرانا قن اسلفو بتاماني هربنيوچ تاجيبو زق بالا نقوساوي قزو ميازيا هيا سبات كان هسرا ستاك متو سلاسة سوستا متمرت بهسرا هند ساعت هدي ساببا بدل أدراجينت قبو بزيهم تاريكاوي لت قرماوي قراماوي هيل سلاسي ንጉሠ ነገሥት ኢትዮጵያ በታላቁ ቤተ መንግሥት ለሕዝብ የሚከተለውን ንግግር አደረጉ። ያገሬ የኢትዮጵያ ሕዝብ፣ በተለይም የታመናችሁ አርበኞች፣ የሰማይ መላእክት የምድር ሠራዊት ሊያስቡትና ሊያውቁት ይቻላቸው ባልነበረ በዚህ በዛሬ ቀን ቸር እግዚአብሔር በመካከላችሁ ለመገኘት ስላበቃኝ በሰዋፍ የሚነገር ምስጋና የሚበቃ አይደለም። ተማናቸው ማስቀድሙ ለሁላችሁ ለነግራችሁና ለትረዱት የምፈልገው ይህ ቀን ለአዲስቱ ኢትዮጵያ የአዲስ ታሪክ ዘመን መክፈቻ መሆኑን ነው። በዚህም በአዲስ ዘመን ሁላችን መፈጸም ያለብን አዲስ ሥራ ይጀምራል። በኢትዮጵያ ላይ ባለፉት ዘመናት የደረሰባትን መከራ ለማስታወስ ስንፈልግ ተዚሁ ጋር የተያያዘውን ታሪኳን ብቻ ባጭር እንናገራለን። ተብዙ ሺህ ዓመት የበለጠ ነጻነቷን ጠብቃ የኖረች ኢትዮጵያን ኢጣሊያን ተጥንት ጀምሮ በነበራት አጥቂነት ነጻነቷን ለማጥፋት ስለተነሳች በ1888 ዓ.ም ባድዋ ላይ ጀግኖቿ ጦርነት አድርገው ነጻነቷን አዳኑ። ባድዋ ላይ ለተደረገው ጦርነት ምክንያት የሆነው የውጫሌ ውል ብቻ አይደለም። ነገር ግን ተዛ በፊት ኢትዮጵያን ለመግዛት ኢጣሊያ የነበራት ያላቋረጠ ምኞት ሲጠበቅ የነበረውን ምክንያት ያገኘ መስሏት ነበር። ኢጣሊያ ባድዋ ላይ ድል ተሆነች በኋላ እውነት ለምን ድል አደረገችኝ በማለት በኢትዮጵያ ላይ በአፎዳጅ መስላ ስታዘጋጀው የነበረውን ምንም የአውሮፓ ያለፈው ታላቁ ጦርነት ያቋርጣት ባለፉት ዘመናት ገለጠችው። ኢጣሊያ በኢትዮጵያ ላይ የአጥቂነት ጦርነት ባደረገች ጊዜ ምንም ስንኳ በጦር መሳሪያዋ ተወዳዳሪ አለመሆናችንን ብናውቀው በግፍ ሀገራችንን ለመንጠቅ የመጣብንን ጠላት መከላከል የተገባን ሥራ ስለሆነ በነበረን አቅም ተከላከልን። የዓለም ሕግ በከለከለውም መሳሪያ በጋዝጢስ ሕዝባችንን የምትጨርስብን ቢሆን ወደ ዓለም መንግሥታት ለማሰማትና ፍርድ ለመቀበል ሄድን። ነገር ግን ይህ ኢጣሊያ ያነሳችው ጠብ በዓለም ላይ ሁሉ የሚዘረጋ ስለሆነ ዓለምን አሁን ተደረሰባት ጥፋት ለማዳን ለመንግሥት መሪነት ኃላፊነት የተቀበሉ ሁሉ የሚጣጣሩበት ዘመን ስለነበረ ይህ እሳት እንዳያቃጥል በዓለም ስምምነት እንዲገኝ ሲደክሙበት ቆዩ። በዛም ዘመን የልብ ወዳጃችን የሆነችው ታላቂቱ ብሪታንያ በመልካም ወዳጅነት ተቀብላ ቆየች። በዛም ያለ ፍርድና ያለ ርኅራኄ በከንቱ ደማቸውን በኢጣሊያ እጅ የሚፈሰውን የአገሬን ሰዎችና በከንቱ የሚቃጠሉትን አድባራትና ቤተ ክርስቲያናት በሰው አገር ተሰደው በአገራቸውም ላይ በዱር በገደልና በጫካ መከራና ስቃይ ያዩ የነበሩትን ሐሳብ ሳንለጊያቸው በሥራ ቆየን። በእነዚህ ዓመታት ውስጥ ኢጣሊያ በጭካኔ የፈጀቻቸው ወጣቶችና ሴቶች ካህናትና መነኮሳት ስንት ናቸው? በ1929 ዓመተ ምሕረት የካቲት ሚካኤል ዕለት በአዲስ አበባ ከተማ በብዙ ሺህ የሚቆጠሩ ሰዎች በሦስት ቀን ውስጥ ማለቃቸው ታውቁታላችሁ። በካፋና በዶማ በመሳርና በመዶሻ የተፈለጡት፣ በሳንጃ የተወጉት፣ በዱላና በድንጋይ የተወገሩት፣ በቤታቸው ውስጥ እንዳሉ ተሕፃናት ልጆቻቸው ጋር በእሳት የተቃጠሉት፣ ታስረው በረሃብና በውሃ ጥም ያለቁት፣ ደማቸውና አጥንታቸው አቤቱታውን ሲያቀርብ ቆየ። ይህ እንደዚህ ያለው ያረመኔና የጨካኝነት ሥራ በአዲስ አበባ ከተማ ብቻ ሳይሆን የባሰውን በቀሩቱ በሌሎቹ በኢትዮጵያ ክፍለ ሀገሮች ውስጥ ሲሰራ እንደነበረ ማንም የሚያውቀው ነው። ተይዞ ያልተደበደበ፣ ያልተረገጠና ያልተዋረደ፣ ያልታሰረ አይገኝም በማለት ነገረ ቀደሙን በንግግራቸው ገለጹ። በኢጣሊያ ወረራ ምክንያት በኢትዮጵያ ሕዝብ ላይ የደረሰው ጉዳትና መከራ በጥቂት አረፍተ ነገሮች በሚገባ ሊገለጽ አይችልም፣ እጅግ ብዙና የከፋም ነበርና። ቢሆንም የጦርነቱን አነሳስና የውጊያውን ሁኔታ የአርበኞችንም ተጋድሎ አዘክሯል። አድማጮቻችን አባ ገስጥ ራስ አበባ ረጋይ አበራ ጀምበሬ ዶክተር ምዕራፍ 15 የታሪክ ሽሚያ የምዕራፉ ክፍል 1 በዚህ ይጠናቀቃል። የሚቀጥሉትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት። تزي قطلو عند اتر يالچ كتم እናሰማችሁ አለን ጸንተህቁም አንበሳ የጫካው ባለቤት ንጉሱ ማን ሆኖ ውጣ ተዚህ አለ ጅብ እግሩን አንስቶ ይመስክር ሸበሌ ገናሌና ባሮ ቃሉን ይስጥ ዝቋላ ባቱና ጭላሎ አንበሳ ተብቆት የኖረው ተከብሮ ይናገር ጉራቻ ይመስክር የረርም ያጌው ባራታይኑ አንበሳ ሲፋለም ይፈተሽ መሬቱ ይቀመስ አፈሩ ምጎ ያንበሳ እንደም የኖረው ተክብሩ እባብ ሱስ አቅምሶ ባውሬ ስከብቦሃል አክስ ተፈመነሻ ይሄ ወቅት ሆኗል የቅጥፈት መደመር ቱልቱላው አልበጀም ጅብ በመለማመጥ አደብ ገዝቶ አያውቅም የሰው ልጅ ዘግዝቆ አንገት የሚያርድ ጅብ ጥርሱ ታልወለቀ መዘንቸር አይተውም። የአንበሳ ቄሶቹ አቡንም ጳጳሱም ሀጂውና ሸሁ መነኩሴው ዲያቆኑም እንደ ትጉረኛ ተበጎችህ ጋር ቁም ልጆች አስፈጅተህ ኑሮህ ኑሮ አይሆንም። እንደሚታወቀው ትልቁ መጽሐፍም ሰይጣን ሲያጣም ምህፊትን ስጥ አይልም። የአንበሳ ልጅ ሁሉ በዓለም ዙሪያ ሰፍረህ እንደ ሳማ በሆድ በከርስህ ተገዝተህ ተማይቀረው ዓለም በመጓዝ ላይ ያለህ መኖር አትበለው ዘርህን አስጨፍጭፈህ። አንበሳ ሆይ ፍልሚያ ለአንተ አዲስ አይደለም ተቱርክ ከርከሮ ተሮም ጅብ አይበልጥም። እንደ ቀድማያትህ እንደ ራስ አንበሳ ነፋስ ታስገባ በአንድነት ተነሳ። ጊዜ ይፈትናል አድቅና ጀግና ለምንም አትሳሳ ድል ታባቶች ነው ጸንተህ ቁም አንበሳ በላይነህ
Thank you.
አርማጮቻችን ከዚህ ቀጥለን የሰላማዊ ሰልፍ ጥሪ መልእክት ይደመጣል። መልእክቱ ባለፈው ሳምንት አልፏል። በመልእክቱ ላይ የሚገለጹትን የስልክ አድራሻ መጠቀም ወደ ኦስሎ በመጓዝ በሰላማዊ ሰልፍ ተሳታፊ ለመሆን የምትፈልጉ መመዝገብ እንደምትችሉ እንገልጻለን። በሚቀጥሉ ሳምንት የሰላማዊ ሰልፉን አዘጋጆች በቃለ መጠይቅ እናገኛቸዋለን። በቴሌፎን የምትደውሉባቸው ቦታዎች አሁን በአውዲዮ የሚደመጣውን በመከታተል ትችላላችሁ። የቴሌፎን ቁጥሩ በዛ ላይ ይነገራል። በሚቀጥሉ ሳምንትም ይሄንን ሰልፉን የሚያዘጋጁትን እንትኑን አስተናባሪዎቹን በቴሌፎን መስመር ከኖርዌይ ኢንተርቪው ለማድረግ እንሞክራለን። መሞከር ሳይሆን ያው ቃል ገብተውልናል ይቀርባሉ። ከዚህ የሚደረገው ጉዞ የሚያቀናብሩ ደግሞ የአውቶቡሶችን ድርጅቶች በማነጋገር የጉዞውን ፕሮግራም እንዴት እንደሚከናወን ማብራሪያ የሚሰጡናል። ስለ ሰልፉ መልእክት በትናንትናው ዕለት በአማራ ማህበር በጠራው ስብሰባም ላይ እንዲነገር ተደርጓል። ከሚቀጥለው ሳምንት ጀምሮ በየሳምንቱ ስለ ሰልፉ አጫጭር መልእክቶች ይተላለፋሉ እና እንደተከታተሉ በዚህ ሬዲዮ ስርጭት ብቻ ሳይሆን በሌሎችም ካሉ የሚያቀናብሩ ካሉ ሌሎችም የመረጃ ማሰባሰቢያ ካናሎች ካሉ መልእክቶችን እንድትከታተሉ መልእክታችን ይደረሳችሁ። በቀጣዩ የሚደመጣው የሰላማዊ ሰልፍ ጥሪ ነው።
የሰላማዊ ሰልፍ ጥሪን አስመልክቶ የተሰጠ ማብራሪያ። የዶክተር አብይ ኦነግ ኦፒዲኦ አገዛዝ በውያኔ እግር ከተተካበት ጊዜ አንስቶ እንደ ቀደሙት ጊዜያቶች ሁሉ በኢትዮጵያ ሞት ረክሷል። ዛሬም ኢትዮጵያ በክፎች መዳፍ ሳቢያ ህልውና ከገድሉ ጠርዝ ላይ ስለመቆሟ አደጋው ፈጦ ወጥቷል። ዘግናኝ ድርጊቶች በአገዛዙ ፍቃድ እየተፈጸሙ ነው። የኦሮሞ ጽንፈኞችን የበላይነት ለማስቀጠል ሲባል እየተፈጸሙ ያሉ ወንጀሎች መንግስት አለ በሚባልበት ሀገር ውስጥ ይፈጸማል ተብሎ ፍጹም የማይታሰቡ ናቸው። አገዛዙ በማፊያና በነፍሰ ገዳዮች የተሞላ እንጂ ዛሬ መንግስት አለ ብሎ የሚደፍር አንዳችም ሰው የለም። በስልጣን ላይ ያለው የዶክተር አብይ ጸረ ኢትዮጵያ ስብስብ ራሱ የትውልድ ብሔራዊ ወንጀል እየፈጸመ ነው። ህዝብ እያሳረደ የአገሪቱ ሀብት እንዲዘረፍ እየፈቀደ ባህልና እምነት እንዲወድሙ እያስደረገ ያለ ነው። የአብይ አገዛዝ ያሽሙር ፖለቲካ ያካሂዳል። የኦሮሞ ጽንፈኞችን ለፍርድ ማቅረብ ሲገባው በስንዴና በእንክርዳድ መካከል ያለውን ልዩነት ያልገባው በመምሰል መሰሪ ፕሮፓጋንዳ እያካሄደ ይገኛል። በመላው አገሪቷ በቡድን ተቧድነው የወንጀል ተግባር እንዲፈጽሙ አዝማችና ከለላ ሆነው ሲያበቁ በሰላማዊ መንገድ ድምጻችን ይደመጥ በሚሉት ላይ በአዲስ አበባ ባላደራና በአብን ደጋፊዎች ላይ ዘመቻ ያካሄዳሉ። ለስርም ዳርጓቸዋል። የአብይ አገዛዝ በቀረው የኢትዮጵያ ህዝብ ላይ ጦርነት ታውጆ ጥፋት ሲፈጽም ራሱን ከተጠየቅ ለማዳን ሲል የክህደት ተግባር እየፈጸመ ይገኛል። በአገዛዙ ዕቅና የሚካሄዱ ዘግናኝ ድርጊቶች የመዓቱን ጊዜ ቅርብ እያደረገው መምጣቱን ያሳያል። የአብይ አገዛዝና አጋሮቹ በኢትዮጵያ ህዝብ ላይ ጦርነት ማወጃቸውን አልሰማንም የሚል ፍጡር ካለ ህሊናውን የካደ ብቻ ነው። በዚች ምድር ላይ ባለንበት ዘመን የመጀመሪያው ጠቅላይ ሚኒስትር ሳይሆን አይቀርም በኢትዮጵያ ህዝብ ላይ ራሱ በሚገዛት ሀገር የደረሰ ስላለ መከራና ችግር ማፈናቀል፣ መገደል፣ የእምነት ተቋማት መጋየት አላውቅም ብሎ የሚመለስ መሪ። አገራችን በቀጣፊዎችና ህሊናቸውን እንደ ጉልት ሽንኩርት ሸጠው በበሉ አርፈው ተርፈው አብይ ተጠያቂ እንዳልሆነ አላንዳች ሀፍረት የሚናገሩትና የሚጽፉት የሰው ዘር በመሆን ብቻ የሚገኘውን የሞራል ልዕልና ያልታደሉ ናቸው። የፍትህና ርትዕ የሰማይ ላይ ሩቅ ተስፋ እንዲሆንብን የፈቀደውን አገዛዝ በዓለም አቀፍ መድረኮች ማጋለጥ የእውነተኛ ኢትዮጵያዊ ትውልዳዊ ግዴታው ነው። ሀገርን ከማዕት ለማዳን ከወዲሁ ድርሻችንን እንወጣ። በተለይም ቄሮ የሚባል ቡድን አገሪቷን ድምጥማጧን ለማጥፋት ያዘውን የሽብርተኝነት ተግባር ዝም ብሎ መመልከት በወንጀሉ ተባባሪነት ያስፈርጃል። የናብይ አገዛዝና አጋሮቹ በኢትዮጵያ ውስጥ እስከዛሬ ለተፈጸሙ ወንጀሎች በቀጥታ ተጠያቂዎች ናቸው። በእጅ ኢትዮጵያዊነት በአንድ እጅ ኢትዮጵያዊነትን እየሰበኩ በሌላው እጅ ደግሞ ካራ የሳለ ማቀበል ለሽብርተኛው ቡድን ተባባሪ መሆን ነው። አእምሮ ያለው ሰው የዛሬቷን ኢትዮጵያ በህልውና ውስጥ ቢያሰላስላት ይህ መከራ የበዛበት ህዝብ የመጨረሻ ትንፋሹን እየጮኸ ነው። ጭካኔና አረመናዊነት ጣራው ላይ ደርሷል። ከዚህ የባሰ ይመጣል ብሎ መገመት ተላላነት ነው። የኢትዮጵያ ህዝብ በዝምታ ያስተናገደው መሪም ልቡ ደንዳና ነው። ባንድራስ ሁለት ምላስ ያለው ነው። በቅርቡ በነጃዋር አስተናጋጅነት በናዝሬት ከተማ 14 የኦሮሞ ጽንፈኞች ናብይና ለማን ጨምሮ በተገኙበት የስምምነት ውል ማድረጋቸው አይዘነጋም። የተደረገውም ስምምነት ሁሉንም ደፍጥጠን የምንጠላትን ኢትዮጵያን ለብቻችን እንይዛታለን የሚል ነው። በኖርዌይ የሚኖሩ ኢትዮጵያኖች በዲሰምበር 10 የኖቬል የሰላም ሽልማት ስነ ስርዓት ላይ የተቃውሞ ድምጽ ለማሰማት የሰላማዊ ሰልፍ ዝግጅት እያደረጉ ነው። በጥሪው መሰረት የኢትዮጵያ አንድነት ሬዲዮ መልእክቱ ለኢትዮጵያኖች እንዲተላለፍ በማድረግ ሙሉ ትብብሩን ያደርጋል። ስለ ሰላማዊ ሰልፉ ዝግጅትም አስመልክቶ የቃለ ምልልስ ፕሮግራም ይኖረዋል። ሌሎችም ይህን ጥሪ ያስተናግዳሉ የሚል ግምት አለን። በሚቀጥሉት ሳምንቶች የሰልፉ አዘጋጆች በሚዲያ ላይ የሚሰጧቸውን መልእክቶችና ጥሪዎች እንድትከታተሉ ከወዲሁ እናሳስባለን። በዚህ በተጠራው ሰላማዊ ሰልፍ ላይ በመገኘት የኢትዮጵያ ሕዝብ ከብሶት ላለፈው የህይወት መጥፋት ተጠያቂ ሆነውን በተቀዳሚ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዓለም አቀፍ ህብረተሰቡ እንዲያውቅ በሚዘጋጁ መፈክሮች ላይ በመሆን ተሳታፊ እንድንሆን ጥሪዎች ተላልፈዋል። በዶክተር አብይ ኦፒዲዮ ኦነግ አገዛዝ በርካታ የሆኑ ንጹሃን ዜጎች ለይተን በማናውቃቸው በማሰቃያ እስር ቤቶች ውስጥ ታስረው እንደሚገኙም ማጋለጥ ይገባናል። ገዳዮች በልዩ ፖሊስ ተጠብቀው በሚንሸራሸሩበት ሀገር የተለየ ፖለቲካ አመለካከት ስላላቸው ብቻ በማሰቃያ ቦታዎች ውስጥ የሚያንከራትቷቸውን ወገኖቻችን ድምጽ እንሆናቸው። በኖርዌይ የተጠራውን የሰላማዊ ሰልፍ በመደገፍ በስዊድን ያለውን ኢትዮጵያዊ በመቀስቀስና በማድራጀት ከፍተኛ ቁጥር ያለው ተሳታፊ ለማሰባሰብ እንዲቻል ኃላፊነቱን የያዘው በስዊድን የሞሪሽ ማህበር መሆኑን በዚሁ አጋጣሚ እንገልጻለን። ስለ ሰልፉ መረጃ ለማግኘት በሚከተሉ ቴሌፎን ቁጥሮች መደወል የምትችሉ መሆናችሁን ኃላፊነቱን የወሰዱት አካሎች ይገልጻሉ። በዚህም መሰረት የስልክ ቁጥሩ 073 770 0033 3 ሌላ ሁለተኛው ስልክ 070 788 9990 ሶስተኛው ቁጥር 070 234 4420 መልሼ ደግመዋለሁ 073 770 0033 ሌላኛው 070 788 9990 ሶስተኛው ስልክ ቁጥር 070 234 4420 ናቸው። በህዝብ ላይ የሚደርስ ግፍን የመከራ ድምጽንና ያግርን ጥሪ የማይሰማና የማይቀበል ትውልድ እርጉም ስለሚባል ሁሉም ኢትዮጵያዊ የሚጠበቅበትን አስተዋጽኦ ማድረግ ይኖርበታል። ጥላቶቻችን እስከታወቁ ድረስ በገቡበት መንደር በቆሙበት ስፍራ ተገኝተው በፍቃደኝነት ለሚከፈለው ትውልዳዊ ግዴታ መወጣት የጊዜው ጥሪ ነው። ኢትዮጵያ በልጆቿ አንድነት ሉዓላዊነቷ ይከበራል። ሞት ለጽንፈኞች፣ ድል ለኢትዮጵያ ሕዝብ። ዳግማዊ ምኒልክ በአዋጅ ያስቀሩት ያልተነገረው የአባ ዱላዎች እጅና ጡት የመቁረጥ ዓይን የማፍረጥና አፍንጫ የመፎነን ዘግናኝ ታሪክ። ኦነጋያን ዳግማዊ ምኒልክን የጭካኔ ቁንጮ፣ ጥቁር እባብ፣ የዱር አውሬና የአፍሪካ ሂትለር አድርገው የፈጠሩትን ታሪክ እየጋቱ ያሳደጉት የቁቤ ትውልድ የፈጠራ ታሪክ የከፋውን የዳግማዊ አጼ ምኒልክን ጭካኔ እንጂ ዳግማዊ ምኒልክ በአዋጅ ያስቀሩትን አባቶቹ የሚሏቸው አባዱላዎች ወይም አባቶቼ የሚላቸውን አባዱላዎች ለዘመናት ሲፈጽሙ የኖሩትን የዘግናኝ ግፍና ጭካኔ ታሪክ ባለቤት መሆኑን ከቶ አያውቅም። ኦሮሚያ የሚባለው ክልል ባህልና ቱሪዝም ቢሮ ባዘጋጀው የጉዞ መርሃ ግብር በጀዋር መሐመድና በሌንጮ ለታ ፊታውራሪነት የተመራ ቡድን የተስፋዬ ገብረአብ የቡርቃ ዝምታ ልብ ወለድ የፈጠረውን የአርሲ አኖሌ ሐውልት ጎብኝቷል። የጉዞ መርሃ ግብሩ ታዳሚ የነበሩ የቁቤ ትውልድ ወጣቶች አንድ እጃቸውን በኮትና በሸሚዛቸው ውስጥ ጠቅለው የተቆረጠ እጅ የሚመስል ነገር እያሳዩ ከአኖሌ ሐውልት ጀርባ የተነሱት ፎቶ በፌስቡክ አሰራጭተዋል። እነዚህ ወጣቶች ተቆረጠ የተባለውን እጅ ታሪክ ለማስታወስ የተነሱትን ፎቶ መሳይ ታሪክ ሲፈጸም የኖረው አባቶቻችን እያሉ በሚመኩባቸው ከዳግማዊ ምኒልክ ዘመን በፊት በኖሩ አባዱላዎች መሆኑን ይህንን አባገዳዎች በሰላማዊ ሰዎች ላይ ሲፈጽሙ የኖሩትን ጭካኔም በአዋጅ ያስቀሩት ዳግማዊ አጼ ምኒልክ መሆናቸውን አውቁ። አለማወቅ ደፋር ስለሚያደርግ አባቶቻችን የሚሏቸው አባዱላዎች ሲፈጽሙ የኖሩትን ጭካኔና አረመኔነት የዳግማዊ ምኒልክ ሥራ አድርገው በራሳቸው ሲሳለቁ ሲውሉ አያፍሩም። የሩቁን ዘመን የዐይን ምስክሩን የአባ ባሕሪ ዜናሁ ለጋላን በተመሳሳይ ዘመን የተጻፈውን የአጼ ሰርጸ ድንግል ዜና መዋዕል ፖርቱጋላዊው የዐይን ምስክር ማኑኤል አልሜዳ እየተዘዋወረ ከጎበኘ በኋላ በጉዞ ማስታወሻው ያሰፈረውና የግራኝ አህመድ ወረራ ማብቂያ አካባቢ ወደ ኢትዮጵያ የመጣው የፖርቱጋሉ አምባሳደር ጆን በርሞዴዝ ባይን አይቶ በመዘገበው ታሪክ ውስጥ የምናገኘው የኦሮሞ አባዱላዎች፣ አባገዳዎችና ሉባዎች ያደረሱትን ሰብአዊ ጥፋትና ቆሳዊ ውድመት ለጊዜው አቆይተን የቅርቡን ዳግማዊ ምኒልክ በአዋጅ ያስቀሩትን የአባዱላዎች ግፍና ጭካኔ፣ የእጅና የጡት ቆረጣ፣ የንጹሐንን ዐይን እንደ ሙጀሌ ያወጡና ብልትና እግር እየቈረጡ ይዝናኑ የነበሩበትን ጭካኔ ታሪክ ብቻ ወስደን ሐውልት በመገንባት ለግፎውን መታሰቢያ እናቁም ቢባል የሐውልቱ ብዛት ከኢትዮጵያ የቆዳ ስፋት ይተርፋል። ተውማነህ ተውማነህ የተኛ ሰው አለ ትቀሰቅሳለህ የሚል የኢትዮጵያ ብሂል አለ። እነ ተስፋዬ ገብረአብ ለጫኗቸው ጭነት ያቆሙትን ሐውልት እየዞሩ እጃቸውን እንደ ተቈረጠ ሊነግሩን የሚሹ ነውር ጌጦችን አባቶቻችን በምትሏቸው ጦረኛ አባዱላዎችና አባገዳዎች ተነግሮ የማያልቅ ግፍና መከራ የደረሰበት በጣም ከፍተኛ ሕዝብ አለና ተው የተኛ ሰው አትቀስቅሱ፣ ያ ቢነሳ ደግሞ ደግ አይደለም እንላለን። የነ ተስፋዬ ፈጠራ እያመነዠጉ አኖሌ አኖሌ የሚል ጸባጫሪነት እየደጋገሙ ሲጭሩ የሚውሉ ጎበዞች አባገዳዎች ለተፈጸመው ጭካኔ ሁሉ መታሰቢያ ይቁም የሚል የእውነተኛ ተበዳዮች አገራዊ እንቅስቃሴ እንዲፈጠር እየሰሩ መሆኑን ልብ ያሉት አይመስልም። ተስፋዬ ገብረአብ ፈልስፎ እንካችሁ ያላቸውን ሸቀጥ ሳይመረምሩ ተቀብለው ያኖሌ ትርክትን እንደ ታሪክ ለሚቆጥሩ ጎበዞች አባቶቻችን ከሚሏቸው አባገዳዎች መካከል አንዱ የሆነው የጉማው አባገዳ የሰዎችን እጅ እግር ሲቆርጥ አፍንጫ ሲፎነንና ዘግናኝ የጭካኔ ተግባሮችን ሲፈጽም መኖሩን ያውቁ ዘንድ ታሪኩን እንሆ ጋብዣቸዋለሁ። ባለታሪኩ አባዱላ የጉማ ገዢ የነበረ ሲሆን ስሙ አባዱላ አባረቡ ይባላል። የአባረቡ ግዛት ጉማ አምስቱ የግቢ አካባቢ ግዛቶች ከሚባሉት መካከል አንዱ ነበር። የጉማው አባዱላ አባረቡ ከታች የቀረበው ጭካኔ ሲፈጽም የኖረው ዳግማዊ ምኒልክ ሳይወለዱ በአያታቸው በንጉሥ ሳህለ ሥላሴ ዘመን ነበር። የአባረቡን ጭካኔ በጉዞ ማስታወሻቸው ከመዘገቡ የምዕራብ አገር ተጓዦች መካከል እንግሊዛዊው ሻለቃ ኮርንዋሊስ ሃሪስ አንዱ ነው። ሻለቃ ሃሪስ እንደ አውሮፓ አቆጣጠር በ1840ዎቹ መጀመሪያ አካባቢ ወደ ኢትዮጵያ የመጣው ከሸዋው ንጉሥ ከሳህለ ሥላሴ ጋር የንግድና የወዳጅነት ስምምነት ለመፈራረም በእንግሊዝ መንግሥት የተላከውን ልዑክ እየመራ ነበር። ሻለቃ ሐሪስ ጉማን ጨምሮ በደቡብ የኢትዮጵያ ክፍል ያደረገውን ጉብኝት ጨርሶ ወደ አገሩ ከተመለሰ በኋላ እንደ አውሮፓውያን አቆጣጠር በ1844 ዓ ም በሦስት ቅጽ ባሳተመው ዲ ሃይላንድስ ኦፍ ኢትዮጵያ መጽሐፉ ሦስተኛው ቅጽ ገጽ 60 ላይ ስለ ኦሮሞው የጉማ ገዢ ስለ አባዱላ አባረቡ የጭካኔ ተግባር የሚከተለውን ጽፏል። ሻለቃ ሐሪስ በዚህ ምስክርነቱ አባረቡ የሚፈጽመው ጭካኔ ለማሰብ የሚከብድ ዘግናኝ መሆኑን ነግሮናል። የሰዎችን እጅ አፍንጫና ጆሮ እየቆረጠ አይናቸውን በጋለ ብረት እያፈረጠ የሚዝናና ሳዲስት እንደሆነ ምስክርነቱን ሰጥቷል። የአባረቡ ጭካኔ በዚህ አያበቃም። እጃቸውን የቆረጣቸውን፣ አፍንጫቸውን የፎነናቸውንና ጆሮአቸውን የጎመዳቸውን፣ አይናቸውን በጋለ ብረት ያፈረጣቸውን ሰዎች እኔን ያየህ ተቀጣ የሚል መልእክት ተጽፎባቸው በገበያ መሃል ያሳልፏቸዋል። ወረራ ፈጽሞ በምርኮ የያዛቸውን ምስኪኖች ደግሞ መቶ መቶውን እያቆራኘ አንገታቸው ላይ ድንጋይ ያስርባቸውና ዳባ ተብሎ ወደሚጠራው ጥቅል ወንዝ ከተራራ ላይ ይወረወራሉ። በጉማ ይፈጸም የነበረው ይህ ጭካኔ የቆመው ለአጼ ምኒልክ የገበረው የጉማው የመጨረሻው ጨካኝ ገዢ አባ ቦኮ በአዋጅ እንደ ተወው ከተገደደ በኋላ ነው። እንዲህ ዐይነቱ በዘመኑ የዐይን ምስክር የተመዘገበ በአባዱላዎች ሲፈጸም የነበረ የሰዎችን እጅ አፍንጫና ጆሮ እየቈረጠ ዐይናቸውን በጋለ ብረት እያፈረጠ ማውጣትን ለመሰለ ጭካኔ ግን አንድም ቦታ ለመታሰቢያ የሚሆን የቆመ ሐውልት የለም። ባጭሩ ኢትዮጵያ ውስጥ በተለይም ኦሮሞ በብዛት በሚኖርበት አካባቢ ተመዝግቦ የምናገኘው በሰላማዊ ሰዎች ላይ የተፈጸመው የጭካኔ ታሪክ ቢኖር ዳግማዊ አጼ ምኒልክ የፈጸሙትን የጭካኔ ታሪክ ሳይሆን ዳግማዊ አጼ ምኒልክ በአዋጅ ያስቀሩትን የአባዱላዎች ጡት የመቁረጥ፣ ዐይን የማፍረጥ፣ አፍንጫ የመፎነንና እጅ የማሳጠር ሥርዓትና ወግ ታሪክ ብቻ ነው። ሳይመረመር እንደወረደ የሰለቀጠውን የተስፋዬ ገብረአብን ፈጠራ ዕውቀት በማሳከል ዳግማዊ ምኒልክን የጭካኔ መለኪያ ባሮሜትር አድርጎ ከማስረጃ ይልቅ በጩኸት የነ ተስፋዬን የአእምሮ ፈጠራ ለማሳመን ሲጥር የሚውለው የቁቤ ትውልድ በተጨባጭ የነበረው ግፍ ዳግማዊ አጼ ምኒልክ ያስቀሩት ያባረቡ ዐይነት የኦሮሞ አባዱላዎች በጭካኔ በሥርዓታቸውና ወጎቻቸው እየተመሩ በንጹሐን ላይ ሲፈጽሙ የኖሩትን የአረመኔ ተግባር እንጂ ያኖሌ ትርክት ዐይነት የአጼ ምኒልክ ታሪክ በዘመኑ በተመዘገበ የታሪክ ማስረጃ ሊቀርብ እንደማይችል በማስታወስ ወሬ ሲነግሩህ ሐሳብ ጨምርበት የሚለውን የአያቶቻችንን ጥልቅ ምክር በመለገስ ለጊዜው ልሰናበት። ያብያ ገዛዝ በሳት እየተጫወተ ነው። በቀደመው ዘመን ኢትዮጵያዊነት መከበሪያ መታፈሪያና ተፈልጎ የማይገኝ ማንነት ነበር። አግራችን ኢትዮጵያም የፍትህ አደባባይ የስደተኞች መጠጊያ ለግፎን ዘብ የምትቆም በእምነቷ የምትታወቅ መንፈሳዊት አገር ነበረች። ዛሬ በምዕራባቡ ዓለም የሚገኙ ሀያላን መንግስታት እንደ ሀገር ሳይቆሙና መኖራቸውም ሳይታወቅ ኢትዮጵያ ሀያልና ገናና በዘመኑ በስልጣኔዋ የታወቀች ስለመሆኗ የጥንት መዛግብት መስክረውላታል። በአሁኑ ዘመን ደግሞ ኢትዮጵያዊነትና የአገር አንድነት አዲስ እንደ ተፈጠረ ማንነት መነጋገሪያ ሆኗል። ላለፉት 27 ዓመታት በትግሬ ወያኔ ስትሞገትና የበቀል ሰይፍ ሲያርፍባት የቆየችው ኢትዮጵያ ላለፉት 2 ዓመታት ባለተረኞች የሳት ነዳድ ለቀውባታል። የጥንቷ ኢትዮጵያና ኢትዮጵያን በሌሎች ዘንድ የተከበሩ የሚታፈሩ የሚደነቁ በእምነታቸው ቀናይነት በደግነት በትህትናና በሌሎች መሰል መልካም ምግባራት የሚታወቁ እንደነበር በተለያየ ዓለም ቋንቋ መጽሐፍ ተጽፎ ይገኛል። ግሪካዊው ባለቅኔ ሮሜር ኢትዮጵያን በጠባይ ጭምቶችና ትህትና የተሞሉ ናቸው ሲል ጽፏል። በተመሳሳይ መልኩ የቢዛንታይት እስጢፋኖስ ኢትዮጵያን አምልኮተ እግዚአብሔርን በማስተዋወቅና ሕግን በመስራት ባለም የመጀመሪያ ሕዝቦች ናቸው ብሏል። በቅዱስ መጽሐፍ ኢትዮጵያን በእምነታቸው የታወቁ በምግባራቸው የተደነቁ እንደነበሩና አገሪቷም ሀገረ እግዚአብሔር እንደሆነች በተደጋጋሚ ተገልጿል። ስለ ነቢዩ መሐመድ የሕይወት ታሪክ በሚያወሳው ታላቁ የእስልምና የትውፊት መጽሐፍ ነቢዩ መሐመድ ወደ ወገኖቻቸው በመካ ቆሬሾች ሲሳደዱ ለነበሩት ተከታዮቻቸው ወደ አቤሲና ብትሄዱ ማንንም የማያሳድድ ደግ ንጉሥ ታገኛላችሁ፣ ይህ አገር የእውነተኛ ምድር በመሆኑ እግዚአብሔር ከመከራችሁ ያሳርፋችኋል በማለት ወደ ኢትዮጵያ እንደላካቸው ተዘግቧል። በወቅቱ የነበረው ክርስቲያኑ የኢትዮጵያ ንጉሥም ከየት መጣችሁ? እነማን ናችሁ? እምነታችሁ ምንድን ነው? ሳይል በክብር ተቀብሎ ማረፊያ በመስጠት ክፉውን ቀን እንዲያሳልፉ አድርጓቸዋል። ከዚያ ቀደም ብሎ ከልዩ ልዩ የግሪክና የሮማ ግዛት በሃይማኖታቸው ምክንያት የተሰደዱ ክርስቲያን መነኩሳት ኢትዮጵያ መጠጊያ እንደሆነቻቸውና እነርሱም በምድረ ኢትዮጵያ ገዳማትን በማስፋፋትና መጻሕፍትን በመተርጎም ታላቅ አስተዋጽኦ እንዳበረከቱ በታሪክ ተመዝግቦ ይገኛል። እንደነዚህ ታሪኮች ከሆነ ኢትዮጵያ እምነት ቀለምና ዘር ሳትለይ የስደተኞችን መብት በማክበር ባለማችን ቀዳማዊ አገር አድርጓት ቆይቷል። ከታሪክ እንደምንማረው የኢትዮጵያ ኢትዮጵያዊነትን የመሰረት ድንጋይ ለማስቀመጥ ዘር፣ ቋንቋ፣ ጎሳ፣ ቀለም የተወሰነ የቦታ ክልል በመስፈርትነት አልተቀመጠም። በመሆኑም ኢትዮጵያና ኢትዮጵያዊነት የሁሉም የአገራችን ሕዝብ መኖሪያና ማንነት እንጂ ለተወሰኑ የህብረተሰብ ክፍሎች ብቻ ለመስጠት መሞከር ያልተጻፈ ማንበብ ብቻ ሳይሆን ራስን የመግደል ወይንም አጥፍቶ የመጥፋት ወንጀል መፈጸም ነው። የዘመናችን ጽንፈኞች ወደ ኋላም ወደፊትም መሄድ የማይችሉ የአእምሮ ህሙማን በመሆናቸው በፈጠራ ትርክትና ተረት ተረት ላይ ተቸክለው ከትላንት የማይማሩ ለነገ ደግሞ የማያስቡ ግልገል ፋሽስት ነፍሰ ገዳዮች ሆነዋል። ወደ ልብ ወለድ ታሪክ ፈጠራና ድርሳናት ከተሸጋገርን ወዲህ ግን የምንኮራበት ታሪክ ትርጉም የለሽ እንዲሆን ተዘምቶበታል። ዘመኑ በፈጠረው ጫጫታና የደንባሮች ሁካታ ታሪክ ተበርዟል። ላለፉት 45 ዓመታት በፈጠራ ታሪክ ልክፍት በሽታ የወደቁት ያወረሱት የጥፋት መርዝ ዛሬ ጎርምቶ አገር የማፍረስ አቅም ይዞ ወጥቷል። በትውልድ ታሪክ መመካት ምን እንደሆነ መላቅጦ የጠፋብን እንድንሆን ተደርገናል። አገር በማፍረስና በመናዱ ረገድ ርኅራኄ የተለያቸው ወያኔዎች ከምኒልክ ግቢ ሲወጡ የተተካው ጽንፈኛና ጋጠወጥ የሆነ ኦፒዲዮ አገዛዝ በፋንድያ ላይ የበቀሉ እንጉዳዮችን አራብቶ በመላው አገሪቷ አፈሷል። እነዚህ ትህነግ ወያኔ በጸረ አማራነት ያደረጃቸው ዜጋን መስቀል፣ ሕዝብን ማረድ፣ የአገር ሀብትን መዝረፍ፣ ባህልና እምነትን ተቋምን ማፍረስና ማቃጠል ሰልጥነው አረመኔነትን ሰንቀው ያውሬነት ባህሪያቸው አክለውበት አገሪዋ ደሙ ይገኛሉ። አግራችን ለጊዜው በመንጋረመኔዎች ነፍሰ ገዳዮችና ዘራፊ ሰራዊት ስር ላይ ወድቃለች። ስለሆነም የኦነጎ ፒዲዮ ጽንፈኞች ወደር በሌለው የጭካኔ መዳፋቸው አገሪቷን እያመሷት ይገኛሉ። በተለይም በአማራው ላይ ያደረሱት ያለው ግድያ፣ ማዋከብና ማሳደድ ውሎ አድሮ የሚያስከፍላቸው ዋጋ ይኖራል። ዛሬ በአገራችን በአብይ የሚመራ አስተዳደር ከኦሮሞ ውጭ የሆነውን ሕዝብ የሚጠላ አገዛዝ እውን ሆኗል። ቀደም ሲል በትህነግ ወያኔ፣ በአሁኑ ወቅት ደግሞ የባለተረኞቹ የአብይ ጽንፈኛ አገዛዝ ሰለባ የሆነው የአማራ ሕዝብ ሕልውናው ለአደጋ የተጋለጠው እንደ ሕዝብ መለያው ኢትዮጵያዊነት በመሆኑ ነው። ለትግሬ ወያኔና ለኦነግ ኦፒዲዮ የዘር ሰለባ የመሆኑም ዋና ምክንያት እንደ ወረቀት ያሻቸውን መሬት ቀደው ለተካፈሏት ኢትዮጵያ ብቸኛ ተቆርቋሪ አማራ ነው ተብሎ በመፈረጁ ነው። አማራውን ሳናጠፋ ያሻንን አድርገን መኖር አንችልም ማለታቸው ነው። የአማራ የመከራው ምንጭ ኢትዮጵያዊነትን መለያው ማድረጉ ነው። እናም ላለፉት 45 ዓመታት በፕሮፓጋንዳ ዘመቻ የአማራን ታሪክ በሐሰት በማጠልሸት ከሁሉም ነገዶች ዘንድ በሚመጡ ልሂቃን ዐይን እንደ ጠላት እንዲታይ በማድረግና ለሀገሪቱ ኋላ ቀርነትና ችግር ሁሉ አማራን ተጠያቂ ለማድረግ የተካሄደውን የፈጠራ ታሪክ ተሸካሚ የሆነው የአብይ የጽንፈኛ አገዛዝ በዚያው ስሌት እየገዛ ይገኛል። በተለይም የትግሬ ወያኔና ኦነግ በጋራ ያጸደቁት አራዊተ ሕገ መንግሥታቸው አማራውን ለማጥፋት የተዘጋጀ ሰነድ በመሆኑ ዛሬ አማራን መግደል፣ ማሰር፣ ንብረቱን ቀምቶ ከመሬቱ መንቀልና ማሳደድ በሰነዱ የተሰጠ ሕጋዊ መብት ነው። የአብይ ጽንፈኛ አገዛዝ ይህንን የጸረ አማራ ሕገ መንግሥት በፍቅር ይመለከተዋል። ዛሬ በአገራችን ስለሚፈሰው ደም ለወንጀሉ በሕግ ፊት ተጠያቂ እንደሌለ እንዳውም ይባስ ብሎ ተጠያቂዎቹ ሟቾቹና ተጎጂዎቹ መሆናቸውን ራሱ ያገዛዙ ቁንጮ የሆነው አብይ እየነገረን ነው። ድንቁርና አድርባይነትና ሕሊናችንን የሸጥ ፍጥሮች ካልሆን በስተቀር ዛሬም ሆነ ቀደም ባሉት ጊዜያቶች አብይ አህመድ አማራ ጠልነቱን በተግባር ያሳየ ሰው ነው። የፈጠራ ታሪክ በተቀኛ ሉባልታ ላይ ቆሞ ያኖሌ ሐውልትን ለማስገንባት የተሯሯጠ፣ ገንዘብ ያሰባሰበ፣ ሐውልቱ ሲመረቅ በክብር እንግዳነት የተገኘ ሰይጣን የተጠናወተው ሰው ነው። ባንዳዎችና በአብይ ፍቅር የተነደፉ ጽንፈኞች እንደሚሉት ሳይሆን በዛሬዋ ኢትዮጵያ ለእልቂቶች ሁሉ ተጠያቂው አብይ ነው። ለሕዝብ መገደል ርኅራኄ የሌለው ቀጣፊ ጠቅላይ ሚኒስቴር ነው። ዛሬ በተለይም በዳያስፖራው አብይን እናድን፣ ጀዋርን ግን ለፍርድ ይቅረብ የሚሉ ጥቅመኞች የአገር ከሃዲዎች ናቸው። ጀዋርም አብይም በቀለ ገርባም ሌንጮም ለማም ሽመልስም ታከለም መራራም ሕዝቅኤልም በአንድ ረድፍ የቆሙ ናቸው። ሁላቸውም ኢትዮጵያን የሚክዱ የኢትዮጵያ ሕዝብ ጠላቶች ናቸው። በአገሪቷ ቀጣይ ሕልውና ፊት የተጋረጠውን ይህን የመበታተን አደጋን ያዘለ የእርስ በርስ ግጭት ተሻግሮ እንደ ጥንቱ የተከበረች ኢትዮጵያን ለማቆየት ብሎም ልጆቿ በእኩልነት ይኖሩባት ዘንድ ለማመቻቸት ጊዜው በሚፈቅደው የሰለጠነ ፖለቲካ መዋጀት እጅግ አዳጋች የሆነበት ዘመን ላይ እንገኛለን። ዘውግ ተኮር ነውረኛ ቅስቀሳ ፍሬ አፍርቷል። አገሪቷ ለተቀነባበረው የመበታተን አደጋ ተጋልጣለች። ኢትዮጵያ እንደዚህ በሰቅጣጭ ሞት ፊት የቆመችበት ዘመን አልነበረም። የተናጠል ማንነት ወደ ገደሉ አፋፍ ላይ ገፍቷታል። እናም ይህን አገሪቷን በደም ውቅያኖስ የማጥለቅለቅ አቅም ያለው ከባድ ችግር ለማምከን የሚከፈለው መሥዋዕትነት እየከበደ መጥቷል። መሥዋዕት እየከፈለ ያለው አንድ የኅብረተሰብ ክፍል ብቻ በመሆኑም ለሚፈለገው ውጤት አስተማማኝ እርምጃ ማየት አልተቻለም። የአገር አድን ጥሪን የማይሰማና የማይቀበል ትውልድ ላይ በመደረሱ መሥዋዕትነቱ ወጣ ገባ ሆኗል። ጠላቶቻችን ይህንን ደካማ ጎናችንን እየተጠቀሙበት ይገኛሉ። አንድነትና ንቃት ቢኖረን ኖሮ ትውልድ እያመከነ ያለው የአብይ አገዛዝ መሰንበት ባልቻለ ነበር። በተረኛነት ሥልጣን ወስጃለሁ የሚለው የጽንፈኞች ቡድን የፈጠራ ታሪኩን እንደ እውነት ለማስረጽ ስሁት ስብከቱን በሞኖፖል በያዘው ሚዲያና በአጋሩ በጀዋር የጽንፈኞች ልሳን ያሰራጫል። የሚያራግበውም ፕሮፓጋንዳ ዛሬ በኢትዮጵያ ሰማይ ስር ላንጃበበው የርስበርስ ግጭት መንስኤ ለመሆን ተቃርቧል። በተናጠል ማንነት ላይ በተመሠረተ አዲስ የፈጠራ ታሪክ ኦሮሞ ብቸኛ የጥቃት ሰለባ ተደርጎ እንዲብሰለሰል ሲደረግ ስለቆየ ዛሬ በከፋ ቂም በቀል ሕዝብ እንዳውሬ ታድኖ እንዲገደል የፈቀደ አገዛዝ ስር ላይ ወድቀናል። አብይ በዘውግ ተኮር ቅስቀሳ ጀርባ ያደፈጠ ተኩላ ነው። ላለፉት ሁለት ዓመታት ብቻ በተፈጸሙ የኦነግ ኦፒዲዮ ጽንፈኞች ወንጀሎች በታሪክ ከተወቃሽነትና ከተጠያቂነት አይተርፍም። አገር አውዳሚ የሆኑ የኑፋቄ ታሪክ የተላብሰው ጥላቻን ሲሰብኩ ልዩነትን ሲቀሰቅሱ ዝም ብሎ የሚያይ መሪ ድርጊቱ እንዲካሄድ ይፈልገዋል ማለት ነው። ዶክተር አብይ ስለ መሪነት ያለው ግንዛቤ ስምና ዝናን ማሳደድ ብቻ ነው። በፍፍ ኮሌጅ የለቀመውን ትምህርት የመሪነት ጥበብን አላጎናጸፈውም። ሥልጣን ከወጣበት ጊዜ አንስቶ በየጊዜው ግፍ ይፈጽማል ያስፈጽማልም። በቀለኛና ቂመኛ በመሆኑ በደሉን ከሚፈጽሙ ጋር ይወግናል። ተቀባይነቱ ሲቀንስ ደግሞ አክራፊ ነው፣ አቅሉን ይስታል። ለዚህም የሰብአዊ መብት ጥያቄን ባነሱ ላይ በተደጋጋሚ ዛቻ አሰምቷል። የሕዝብን አመኔታ ማትረፍ የሚችለው በህሊናው ትክክለኛ ራዕይ ያለው ቀናና የሕዝብ ፍቅር ያለው ብቻ ነው። አብይ ከዚህ ሁሉ የራቀ ነው። ሰውነቱ የርኩስ መንፈስ ማደሪያ ነው። አብይ ራዕዩ የገዳ ሥርዓትን ማንገስ ለመሆኑ ነግሮናል። የመሪ ባሕሪ በስኬትና በውድቀት ተቀባይነትን በማግኘትና በማጣት በሽንፈት ጊዜ አይሸበርም፣ ወይንም ተቀባይነት ሲያገኝ አይፈነጥዝም። አብይ የመሪነት ብቃት የለውም። መሪም ነኝ ካለ ለኦነግና ኦፒዲኦ ብቻ ነው። አብይ በአዲስ አበባ ባላደራና በአማራ ብሔራዊ ንቅናቄ እንዲሁም በሰብአዊ መብት ተሟጓቾች ላይ ያለው ጨለምተኝነት የከፋ ነው። በዚህ በከፋ አመለካከት ላይ የወደቀው ከራስ መተማመን ጉድለት የመጣ ለመሆኑ ብዙ ማሳያዎች አሉ። አብይ ራሱን ከመውደዱ የተነሳ እጅግ ራሱን አግዝፎ ይቀርባል። ከኢህአዴግ ውስጥ ለህሊናው ለሕዝብና ለሀገሩ የሚቆረቆር የእውነት ተሟጋችና የሞራል ልዕልና የተቀዳጀ ሰው በውስጣቸው እንዳልነበረ አብይ ጥሩ ማሳያ ነው። የሰው ዘር በመሆን ብቻ የሚገኘውን የሞራል ልዕልና ከትውልድና ሀገር ጥቅም አኳያ የታደለ በድርጅቱ ውስጥ ኖሮም አያውቅም፣ ለወደፊቱም አይኖርም። ኢህአዴግ በሐሞተ ቢስ አወዳሾች እየተሞላ ነው። በግል ጥቅማቸው ታውረው ከአገዛዙ ጋር እጅና ጓንት በመሆን የጭቆና አገዛዝን ዕድሜ ለማራዘም በሐሰት መስካሪነት የተሰለፉ ለመሆናቸው ዛሬም ከምግባራቸው እያየን ነው። እነ አብይ እና ለማ በሬ ወለድ ውሸቶቻቸውን ለትህነግ ወያኔ ሲያዥጎደጉዱ የነበሩ ካድሬዎች ናቸው። ሥልጣን ላይ ከመጣ ወዲህ ኢትዮጵያዊነትን ለይስሙላ በመስበክ የሚደሰኩረው አብይ በቆየው ዘመን የሄደበት የቁልቁለት መንገድ የዘነጋ ይኖር እንደሆን እንጂ ማንነቱን በትክክል ለተከታተለው ሁሉ ኢትዮጵያዊነት ለሱ የታሪክ ቆሻሻ ምዕራፍ መሆኑን ላንዳፍታም የሚዘነጋ የለም። ማንኛውን የማሰቃያ ማዕከላዊ የምርመራ ጣቢያ ቀለም ቀብቼ ሙዚየም አድርጌዋለሁ የሚለው አብይ አዳዲስ እስር ቤቶችን ቆርቁሯል። በሽብርተኝነት ሽፋን ቀፍድዶ ያሰራቸውን ንጹሐን ዜጎች ብዙዎች ናቸው። ወደድንም ጠላንም በባህር ዳር ሰኔ 15 ቀን የተካሄደው ግድያ የአብይ እጅ የእጅ ሥራ ነው። ያን ተስታኮ ለእስር የተዳረጉ የፍትሕ ያለህ እያሉ ነው። ባለፉት ሁለት ዓመታት ከፖለቲካ ጋር በተያያዘ ለእስር የተዳረጉ ንጹሐን ብዛት የፍትሕ መጥፋቱን በግልጽ ያሳያል። ዓለማችን ደግሞ ገዳይና አስገዳይ ሸላሚ ነች። መንግሥታዊ ሽብርተኝነትን የሙጥኝ ያለው የአብይ አገዛዝ ከዓለም አቀፉ ጸረ ኢትዮጵያ ኃይላት ጋር ከተሰበጣጠረ ብዙ ዓመቶችን አስቆጥሯል። ፕሮፌሰር አስራት ነፍሳቸውን ይማረውና በአንድ ወቅት የምዕራባውያንን ሸፍጥና ጸረ ኢትዮጵያ ተልእኮ በግልጽ ቋንቋ አስቀምጠውት ነበር። ምዕራባውያን በሚጠሉት መንግሥት ዘመን በክምር ውስጥ የወደቀች መርፌ ያዩ ነበር። አሁን ግን በልፍኝ ውስጥ የቆመው ዝሆን እንዳይታያቸው አንድ ዐይነት ክርዶሽ ተፈጥሮባቸዋል በማለት የጸረ ኢትዮጵያ መንግሥታትን አመለካከት በማያሻማ ቋንቋ ገልጸውት ነበር። ወዳጅ ያደረጓቸውን ተላላኪዎቻቸው የሆኑትን ወንጀል ለመሸፈን የማይሰሩት ሴራ የለም። መለስም አብይም ሌላም ፋሽስት ቢመጣ የእነሱን ፍላጎት የሚያሟላ ከሆነ ለሰብአዊ መብት፣ ነጻነት፣ ፍትሕ ጉዳያቸው አይደለም። ዛሬም ሆነ ለወደፊቱ እኛን በእኛ እየጨረሱንም ቢኖሩ ፍላጎታቸው ነው። ሰሞኑን የሰላም ኖቤል ተሸላሚ ያደረጉት ጠቅላይ ሚኒስትር በምን መመዘኛ ብቁ እንዳደረጉት ለኢትዮጵያ ሕዝብ እንቆቅልሽ ነው። የሽብርተኛ ግንባር የሚመራ እንዴት የሰላም ተሸላሚ ሊሆን ይችላል የሚለው ጥያቄ ፍች አልባ ነው። ሸላሚዎቹ የሀገሪቷን ሰብአዊ መብት አጠባበቅ፣ የህሊና እስረኞች መብዛት፣ የኦነጋውያን የበቀል እርምጃዎች፣ ዘረፋና ሕግ አልበኝነት፣ መፈናቀሎች፣ መንጋ ጨካኞች ስለሚፈጽሟቸው ግድያዎች፣ ነፍሰ ገዳዮችና ዘራፊዎች ያቀፈ መሪ ስለመሆኑ አላስጨነቃቸውም። መመዘኛቸው ኢትዮጵያን የመከፋፈልና ኢትዮጵያዊነትን ማዳከም የሚፈልግ ጉዳይ በመሆኑ ተሸላሚ አድርገውታል። ለኢትዮጵያውያኖች ይህ አገዛዝ ራሳቸው በሚሰይሙት ስም ኢቨል ነው፣ መሰሪና ነፍሰ በላ አሸባሪ ነው። በአብይ የሚመራውን የኦነግ ኦፒዲዮ ጽንፈኛ አገዛዝ በጀመረው እንዲቀጥል ከፈቀድን አገሪቷ እየተንደረደረች የምትሄደው ወደ ቀድሞው ዩጎዝላቪያ፣ ሩዋንዳ እንዲሁም ሶሪያ መሆኗ አይቀሬ ነው። አይመጣምን ትተሽ ይመጣልን ባሰብሽ ነውና ጤነኛ ነኝ የሚል ኢትዮጵያዊ ይህንን ባጽኖት ማስተዋል ይኖርበታል። አገር ሊፈርስ እንደሚችል በዓለማችን ዙሪያ ብዙ አይተናል። ሕዝብም ሊጠፋ ይችላል። የኢትዮጵያ ጥላቶች ከያዛቸው ደዌ ይፈወሳሉ ብሎ ለመገመት ጊዜው ያለፈበት ምኞት ሆኗል። በመሐይምነትና በመንጋነት አገር እየተመራች ትገኛለች። የትናንትን ለዛሬ የዛሬውን ለነገ የሚያወርሰው የታሪክ ሰንሰለት ከተበጠሰ ወዲህ ዛሬ አገራችን ለገጠማት የመበተን አደጋ ተዳርጋለች። የአብይ አገዛዝ ለኦሮሞ ጽንፈኞች እርኩስ ዓላማ ተመቻችቶ የተቀመጠና ሽብርተኝነት በሰፊው እንዲካሄድ የፈቀደ ነው። የትግሬ ወያኔ ሽብርተኝነት አገዛዝ ለ28 ዓመታት ያህል አብሮ ሲፈጽምና ሲያስፈጽም የነበረው አብይ አህመድ በተረኛነት በተቀበለው ሥልጣን ጽንፈኞች ጋር ተቧድኖ የሽብር ዘመን አስፍኗል። የኢትዮጵያ አንድነት ሬዲዮ በዶክተር አብይ አገዛዝ ላይ ጥርት ያለ አቋም አለው ነበረውም። ከጅምሩ ጀምሮ ለውጡ የይስሙላ መሆኑን ሲገልጽ ቆይቷል። ይህን የሽብርተኛ ድርጊት እንዲፈጽም በፊት ለፊት ሆኖ የሚያቀነባብረውን የአብይን አገዛዝ በሕዝባዊ ማዕበል ማስወገድ ለኢትዮጵያ ሕልውና ከቆመው ወገን የሚጠበቅ ኃላፊነት መሆኑን በአጽንኦት ሲያስገነዝብ ቆይቷል። አብይ ከነቅጥፈቱ መወገድ ያለበት ዘረኛ አገዛዝ ነው። የሰው ዘር ጠላትነቱን በተደጋጋሚ ያሳየ በመሆኑ በሞታችን የሚጨፍሩብንን የሚያሽካኩብንን ያቀፈ በመሆኑ ቤት ንብረት አሳጥተው ላውሬ የጣሏቸውን ለቅሷቸውንና ጩኸታቸውን ለመጋራት ብሎም ለወንጀሉ በሕግ ፊት ተጠያቂ እንዳይኖር የሚያደርገውን ሸፍጥ በጥብቅ እናወግዛለን። በዓለም አቀፍ መድረኮችም ላይ ኢትዮጵያውያኖች በአንድ ድምፅ ይህን አሸባሪ አገዛዝ ማጋለጥ ይጠበቅባቸዋል እንላለን። ድል ለኢትዮጵያ ሕዝብ።
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ ነት ሬዲዮ ሳምንታዊ ስርጭት ለተናገቀ ጥቂት ደቂቃዎች ይቀርታል። የዛሬውን የጥቅምት 23 ቀን 2012 ዓመተ ምህረት ወይንም የኖቬምበር 3 2019 ስርጭታችን አስተናገድናችሁ ንጉስ ታምራት ወርቁ ሞላ እኔም ተኮላ ወርቁ እንደና ቆዩልኛል በዚህ መስናበታችኋለን። ድል ለኢትዮጵያ ህዝብ።
Show one.